ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞችን ይዞ አሁን ይጀምራል።
እንደምን ሰነበታችሁ ውድ አድማጮቻችን። ይህ ዓለም አቀፍ አድቬንቲስት ሬዲዮ የአማርኛ ቋንቋ ስርጭታችን ነው። የሶስት ወሩን የሩብ ዓመቱን መርሃ ግብር ዛሬ ስድስተኛውን ክፍል ይዘን ቀርበናል። አብረውኝ የሚወያዩትን ላስተዋውቃችሁና ወደ ጥናታችን እንገባለን። የዛሬን ውይይት ይዤ ስቀርብ ወንድሜ ሙላት እህቴትናና በቴክኒክ ቁጥጥሩ ደግሞ ወንድማችን ይራን አብረውን የሚቆይ ሲሆን አብሬያችሁ የምቆየው ወንድማችሁ ሙሉነ ነኝ። በዛሬው ርዕስ እናጠናው ጥናታችን ባለ ኃይል ሁሉ መታገል በሚል ርዕስ ይሆናል። ጥናታችን ከመጀመራችን በፊት ወንድማችን ሙላት ጸሎት ያደርግልናል።
ዘላለማዊ አባት እግዚአብሔር ሆይ ከኛ በመጠበቀው ልክ ባናድግልህም ሁሉ ጊዜ ከኛ ጋር በመሆን የምትደሰት አምላክ፣ ዛሬም በመንፈስህ አማካኝነት ልጆችህን እንድታስተምረን በሚያልፈው ድምጽ ሁሉ ደግሞ የሚሰሙትን ሁሉ እንድትባርክ በነገራችን ሁሉ አንተ እንድትቀድምና እንድትከብር ራሳችንንና ጊዜያችንን አሳልፈን ሰጠን በክርስቶስ ኢየሱስ ስም
አሜን። እግዚአብሔር ይባርክ ወንድሜ ሙላት። እንግዲህ ውድ አድማጮቻችን ዛሬ ጥናታችን የሚጀምረው ቆላሲያስ 1:29 ላይ ያለውን ሐሳብ ነው። እንደዚህ ይላል ቆላሲያስ ምዕራፍ 1 ቁጥር 29 ላይ ለዚህም ነገር ደግሞ በእኔ ኃይል እንደሚሰራ እንደ አሰራሩ እየተጋደልኩ እደክማለሁ ይላል። ዋና የዚህ ሳምንቱን ጥናት አጭር እይታችን ስንሄድ ብዙ ጊዜ ህሊናችንና የህሊናችንን ኃይል ከኃጢአት ጋር በሚያደርገው ውጊያ ያለው ሚና ምንድን ነው በሚል ርዕስ ስሜታችንን በውሳኔያችን ላይ የበላይ እንዲሆን መፍቀድ ስህተቱ ምኑ ላይ እንደሆነ፣ እንዲሁም በፈተና ውስጥ በምንሆንበት ጊዜ ተስፋ ሳንቆርጥ መጽናት ያለብን ለምንድን ነው በሚሉ ርዕሶች ላይ እንወያያለን። ለዚህም እንደ መነሻ እንደ ታሪክ የጥናት መምሪያችን ላይ ያለውን ላንሳ። አንድ ወንድና አንድ ሴት ለቃለ መጠይቅ ተቀምጠው እያለ ሴቷ ከ20 ዓመት በፊት ልጇ የተገደለባት እንዲሁም ወንዱም ቅርብ ጊዜ የተገደለበት አባትና እናት ናቸው። እና ሁለቱንም ሲጠይቃቸው ሴቷ አሁንም ንዴቷና ብስጭቷ በሷ ላይ ይታያል። ወንድየው ግን በጣም ተረጋግቶ ይቅርታ ስለመስጠት ያስብ ነበር። ታዲያ ይሄንን ሳምንት እናጠናው እስቲ ምንድን ነው በሁለቱ ላይ ያለውን ሐሳብ። ህመሙ ምንም እንኳን እንኳ የከፋ ቢሆንም ሰውየው እግዚአብሔር በጣም ጨለመው ደውኖ የወቱ ክፍል ውስጥ ገብቶ መጽናናትን እንደሰጠው ፈውስን እንዳመጣ ምሳሌ ሊሆን የሚችል አይነት አቀራረብ እናያለን። ታዲያ ዛሬ ስንወያይ ሳለ የምናያቸው ሐሳቦች ምንድን ነው? እነዚህ ሁለት ሰዎች ተመሳሳይ ችግር ውስጥ ተጋልጠው እያለ ምላሹን የሰጡበት መንገድ ግን ተለያይቷል። ምን ይሁን የዚህ ልዩነት በሚል ሐሳብ ላይ እንወያያለን። ቀጥታ ወደ እህቴ ትትና ነው የሚሄደው። ትትና ምንድን ነው? በአዲስ ኪዳን በዮሐንስ ወንጌል ምዕራፍ 16 5-15 ባለው ክፍል ውስጥ ስናነብ ኢየሱስ አንድ የተስፋ ቃል ይሰጠናል። የእውነት መንፈስ እንደሚልክልን እሱ በሚሄድበት ሰዓት የእውነት መንፈስ እንደሚመጣ፣ ይህ የእውነት መንፈስ ደግሞ እውቀትን ይጨምርልናል። እግዚአብሔር እውቀትን ይሰጠናል የሚለውን ሐሳብ አለ። ነገር ግን ውሳኔው የኛ ነው የሚል ሐሳብ አለ በጥናታችን ውስጥ። እግዚአብሔር እውቀት ይሰጣል፣ ምርጫውና ውሳኔው ግን የኛ ነው ይላል። ይህ የእውነት መንፈስ ደግሞ ምን ይላል? ወደ እውነት ሁሉ ያሳያችኋል ይላል። ወደ እውነት ሁሉ ካየን በኋላ እግዚአብሔር እውነቱን ካሳየን በኋላ የእኛ ድርሻ ምንድን ነው?
በጣም አመሰግናለሁ። አሁን ያየነው ሐሳብ እንግዲህ የምናልፍባቸው የተለያዩ ነገሮች አሉና በምናልፍበት ጊዜ ለምንድን ነው ብለን የምናያቸው ምናልባት መከራ ብለን የምንጠራው የተለያዩ ነገሮች ውስጥ እናልፋለና በዛ ውስጥ በምናልፍበት ጊዜ ስንጠይቅ መንፈስ ቅዱስ የሚነግረንን ተቀብለን እኛ ምን መወሰን አለብን የሚል ነው ባጭሩ ሐሳቡና የእውነት መንፈስ የሚለውን ክርስቶስ ከመናገሩ በፊት መንፈስ ቅዱስ መጥቶ ምን ይሰራል የሚለውን አስቀምጦልን ነበረ። ቁጥር 8 ላይ ሄደን ብናይ ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ እርሱም መጥቶ ይላል እንግዲህ ምናልባት ከቁጥር 7 ብንጀምር እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣም፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል ብሎ ይናገራል። ከዛ በኋላ ነው ቁጥር 13 ላይ እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል ብሎ ይናገራል። በዚህ ክፍል ውስጥ እንደምናየው መንፈስ ቅዱስ ትልቁ ስራው ሰዎች ያሉበትን ሁኔታ ወይ ስለ እግዚአብሔር ማንነት እንዲያውቁ የእነሱንም ማንነት ደግሞ እንዲያስተውሉ መርዳት ነው። ማስተዋል እንዲችሉ እውነትን መግለጥ ነው። ከገለጠላቸው በኋላ ግን ያሉበትን ሁኔታ በራሳቸው እንዲቀዩ ውሳኔ እንዲያደርጉ ምርጫውን ለእነሱ ይተዋል ማለት ነው። ለምሳሌ ስለ ኃጢአት ሲነግራቸው በኃጢአት እንዲናዘዙ ግን ኃጢአት መናዘዙን ማድረግ የሚችሉት ራሳቸው ሰዎች ናቸው። ምን እናዘዘው እኛ ነን። እውነትን ሲገልጥልን ማመን እኛ ነን ማመን የኛ ፋንታ ማመን ይሆናል ማለት ነውና በእያንዳንዱ ነገር ላይ የኛን ቦታ ተክቶ እሱ ነገሮችን ሊያደርግልን አይችልም። እንደዛ ቢያደርግ ኖሮ አስቀድሞ ኃጢአት ራስ ወደዚህ ምድር ባልገባ ነበር። ከአንድም የኃጢአት መነሻ እንደምናስተውሰው በሰማይ ሰልፎን ይላል አይደል? ሚካኤልና መላእክቱ ተዋጉ ይላል። ከማጋን የተዋጉ ከክርስቶስ ጋር ተዋጉ። ከዛ በሰማይ ስፍራ አልተገኛላቸው ወደ ምድር ተጣሉ። ዘንዶ ከነ መላእክቱ ወደ ምድር እንደተጣለና ያለና እግዚአብሔር ያን የሚያስገድድ በሌላኛው ሰው ፋንታ ሆኖ ያ የሚጠበቅበትን የሚወስን አይነት አምላክ ቢሆን ኖሮ እነዛ መላእክቶች ሰይጣንም እንዳይወድቅ ማድረግ ይችል ነበር። እንደገናም በኤደን ገነት ስንመለከት ሔዋን ያንን ፍሬ እንዳትበላ መከልከል ይችል ነበር። እንደዛ ቢያደርግ ኖሮ እግዚአብሔር ፍትሃዊነቱ ትብታዊ አምላክነቱ ጥያቄ ውስጥ ይገባ ነበርና ያንን ግን አላደረግም። ሁልጊዜም ቢሆን እውነትን ይነግራናል። አዳምና ሔዋንም ይህንን ፍሬ በበላችሁ ቀን ሞትን ትሞታላችሁ አላቸው። ውሳኔው ግን የአዳምና ሔዋን ነበር። መረጡ። በምርጫቸው ደግሞ የምርጫቸውን ውጤት ተቀበሉ ማለት ነው። ሁልጊዜም ቢሆን እውነትን ይገልጥልናል መንፈስ ቅዱስ። እግዚአብሔር እንዳለ አብ ወልድ መንፈስ ቅዱስ እውነትን ይገልጥልናል። ውሳኔው ግን የኛ የራሳችን ነው ማለት ነውና በታላቁ ተጋድሎ ውስጥም እግዚአብሔር እንዲህ ቢያደርግ ኖሮ አሁን የኛን ቦታ ተክቶ ለኃጢአታችን ኑዛዜ ቢያደርግ ወይ እውነቱን እንዳንሄድ ወደ ስተት እንዳንሄድ ቢከላከል ኖሮ እግዚአብሔር ላይ ሁልጊዜ ጥያቄ እንደተተነሳ ይቀጥል ነበር። ሰይጣንም ሁልጊዜ እግዚአብሔርን ይከሰው ነበር ማለት ነውና እግዚአብሔር ግን ጻድቅ አምላክ ነው። ነገሮችን ይገልጣል። ውሳኔውን ግን ሁልጊዜ የምርጫ ነጻነት ስለሰጠን ምርጫ ነጻነታችን ተጠቅመን እንድንወስን እድል ይሰጠናል ማለት ነው።
እግዚአብሔር ይባርክሽ እህቴትና በጣም ትልቅ ሐሳብ ነው ያነሳሽው። ብዙ ጊዜ በሚደንቅ ሁኔታ መንፈስ ቅዱስ እውነትን ያሳየናል። ነገር ግን እኛ እሱ ያለውን ኃይል እሱ ያለውን የመስራት ፍላጎት በመርጫችን እንገድበዋለን። ይሄም የእግዚአብሔርን ሐሳብ ሙሉ ለሙሉ እንዳናገኝ ሲገድብና ያለን። በኤደንም ገነት የተከሰተው ይሄው ነው አይደል? እግዚአብሔር አሳያቸው ምርጫው ግን የነሱ ነበር። የዛን ውጤት እና ያለን። ምክንያቱም ፈተና አንድ ኃጢአት በሰይጣን እግዚአብሔር ራሱ ደግሞ ለማጥራት ብለናል ባለፈው ስናጠና፣ ሌላው ደግሞ ራሳችን ምን መርጠው ኃጢአት እንዳለ አይተናል። ስለዚህ እነዚህ ነገሮች እግዚአብሔር ምንድነው የሚለው ዕውቀቱን ከሰጠን በኋላ ባሳየው መሰረት አሁን አንተ ምን ታደርጋለ ነው ጥያቄው። ያ የኛ ምርጫ ነው። እውነቱን ያሳየናል፣ እኛ እንመርጣለን። እሺ፣ ወደ ወንድሜ ሙላት ነው የሚሄደው። በህብራውያን 12:4 ላይ አንድ ሐሳብ አለ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም የሚል አለ። በተመሳሳይ ደግሞ በቆላሲያስ 1:28-29 ስናነብ ሐሳቡን ብቻ ላንሳና እንደዚህ ይላል፣ ለዚህም ደግሞ በእኔ ኃይል እንደሚሰራ እንደ አሰራሩ እየተጋደሉ እደክማለሁ ይላል። እንግዲህ አንደኛ መጋደል የኛ ድርሻ እንደሆነ ያሳያል። ሁለተኛ ደግሞ ከመለኮት ጋር አብሮ እንደሚሰራ ምን ያለን እንደሱ እንደሚሰራው አሰራር ይላል። የመለኮትና የሰው ጥምረት በዚህ ዓለም ላይ የሚገለጸው በእኛ እምነት ላይ የሚገለጸው እንዴት ነው?
እውነት ነው። እንግዲህ በደንብ ልናስተውል የሚገባው ይሄንን ነው። እግዚአብሔር እውነት ነው የሚረዳ የሚያግዝ፣ በቃ ይሄ መለኮታዊ ኃይሉ በፍጡር እንኳን ሊታሰብ የሚችል አይደለም። እግዚአብሔር ሁሉን ቻይ ነው፣ አንዱ ባህሪው አይደል? ስለዚህ ግን አንድ ደግሞ ማይጋፋው ቀደም እህቴ ተተና የበደን ባርጋ ያስረዳችን ነገር አለ። ምርጫችንን ግን በጭራሽ አይጋፋም። እንግዲህ አንድ ኃይል አብሮ መቀጠል የሚችሉት ምን ሲሆን አንድ አካልና ሌላኛው አካል አብሮ መቀጠል የሚችሉት ሲስማሙ ብቻ ነው። መለኮት ደግሞ የፍቅር ባህሪው የሚያስረዳን ነገር ቢኖር የማናችንንም ምርጫ ምን ማድረግ አይፈልግም። ፍቅር ባህሪው ስለሆነ አይጋፋም። ግን እንዳልነው ሊረዳን ይፈልጋል፣ ሊያግዘን ይፈልጋል፣ ሊያሻግረን ይፈልጋል፣ መንገዱንም ያሳየናል፣ ደግሞም ይመራናል። ምርጫው ግን የማን ነው? የኛው ነው። ለምሳሌ ዘዳግም 4:4 አብረናን በ እግዚአብሔር በበኤልፌጎር ላይ ምን እንዳደረገ ባይናችሁ አይታችኋል። አምላካችሁ እግዚአብሔር ከመካከላችሁ በኤልፌጎርን የተከተሉትን ሁሉ አጥፍቷቸዋል። አምላካችሁ እግዚአብሔርን የተከተላችሁ እናንተ ሁላችሁ ግን ይሄው እስከዛሬ በሕይወት አላችሁ። በህይወታችን የምር ስኬታማ ሆነን በመንፈሳዊ ህይወታችን ፈርጥመን ጠንካራ ሆነና ጽኑ ሆነን ለመቀጠል ከፈለግን ምርጫችንን ለማመስጠት አለብን፣ ለእግዚአብሔር መስጠት አለብን። እነዚህ ሰዎች እስራኤላውያን ብዙዎቹ ይሄንን ጣዖት አምልከው በዛ የቀሩት እና ሌሎቹ ደግሞ በህይወት ኖር አሁን ከእግዚአብሔር ጋር ወደ ከነአን እየተጓዙ ያሉት ሰዎች ምርጫቸውን በመከተል ነው ምን ያደረጉት? ይሄን ያደረጉት። ጳውሎስ በ1 ቆሮንቶስ 9:25 እንደዚህ ይላል አይደል? ስለ ውድድር ያነሳል። ሁለት ብዙ ሯጮች አሉ እንደምናውቀው አይደል? ለምን ነው አንዱ አሸናፊ ብቻ የሚሆነው? ወይም ደግሞ ብዙዎች አይጨርሱም አይደል? ሩጫውን ጭራሽ ደግሞ ሚኒማውን አሟልታቸዋል መስፈርቱን አሟልታቸዋል ተብሎ የሚመረጡት ሯጮች እንኳን ጥቂት ናቸው። ግን የምናውቃቸው ብዙ ሯጮች ናቸው ያሉት አይደል? ለምን ብለን ስንጠይቅ እንዲህ ይላል ጳውሎስ ለውድድር የሚዘጋጅ ማንኛውም ሰው አንደኛ ቆሮንቶስ ምዕራፍ 9 ቁጥር 25 በሁሉም ነገር ራሱን ይገዛል። እነርሱ አላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ። እነዚህ ሯጮች አይደል? ሳምዴ ላይ 40 ዓመት ይሞላቸዋል ወይ 50 ዓመት ያን መሮጥ ያቆማሉ። የሰበሰቡት ሜዳሊያ ጥቅም ላይ ኖሮ ይችላል። ነገር ግን ጳውሎስ ሲዘጋው እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት ምን እናረጋለን? እንደክማለን። ከማን ጋር? ከሚያበረታው ጌታ ጋር። ካስጀመረው ጌታ ጋር ከሚያስጨርሰው ጌታ ጋር። ምክንያቱም የሚጠብቀን ህይወት ከእግዚአብሔር ልጅ ጋር መክበር እና ለዘላለም እግዚአብሔርን ያመለኩ መኖር ነው። ግን ከዛ በፊት ምን አለ? ራስን ማስገዛት። ሰጋም ይፈልገው በጣም ብዙ ነገር አለ። የተፈጠርንበት ከአዳም የወረስነው ማንነታችን ብዙ ነገር ወደ ምን የሚያደላ ነው? ወደ ምቾትና ወደ ድሎት ነው። ነገር ግን ያን ምቾትና ድሎት እንቢ ብለን ይህሯጭ ያንን አክሊል አይደል ለኦሎምፒክ እስኪሳተፍ ድረስ ለዓለም ሻምፒዮና እስኪሳተፍ ድረስ ምን እስከ እንደሚያደርግ ተግቶ ቀንና ሌት ውርጭና ፀሐይ ሳይል እንደሚተጋና እንደሚሮጥ እንደሚዘጋጅ እኛም መለኮት በሚሰጠን ኃይል እኛ በራሳችን ምንም ልናደርግ አንችልም። እርሱ በሚሰጠን ኃይል ከመለኮት ጋር በመስማማት የታየልንን ህይወት መውረስ እንችላለን። ስለዚህ ጥያቄው ግን ለኛም ለአድማጮችም የሚሆነው ምን ይሃል ይሄንን ኃይል እየተጠቀምነው ነው? ለእግዚአብሔር ራሳችንን ምን ይሃል ፈቅደናል? መንፈስ ቅዱስ በውስጣችን እንዲሰራና የምር መሻታችንን ሁሉ ወደ ጥግ እንዲያደርግ ፈቅደናል ወይ? እንደውም ሌላኛው ጥቅስ ይምራ እስከ ሞት ድረስ ምን አላረጋችሁ?
አልተጋደላችሁ?
ኃጢአትን እንቢ ለማለት ብዙ ጊዜ አንታገልም። ጳውሎስ የሚመክረን ነገር ገና ደም እስከ መፋሰስ ድረስ ነው የሚጠበቅብን። ይሄ ማለት ህይወትን እስከ መክፈል ድረስ ገና ምን አላረግንም? ኃጢአትን አልጠላንም። ከእግዚአብሔር ጋር ለመጣበቅ ፈቃደኞች አልሆንም። ስለዚህ እንጠይቅ ራሳችንን ኃጢአትን በመጥላት ኃጢአትን ባለመውደድና ቅድስናን በመውደድ የእግዚአብሔር የሆነውን በመውደድ ለእግዚአብሔር መንፈስ ራሳችንን አሳልፈን እየሰጠን እየኖርን ነው የሚለውን ጥያቄ በግል የምንመልሰው ይሆናል ማለት ነው።
እግዚአብሔር ይባርከው ወንድሜ ሙላት። እውነት ነው። እንደ ማጠቃለያም ያንተን ሐሳብ ስንወስድ ምን ይላል? ይሄ የመለወጥ ልጁን የመምሰልን ሐሳብ በእኛውስ በሚሰራበት ሰዓት የኛን ባህሪ ወደ ክርስቶስ ማሳደግ የኛን ፈቃደኝነት ይጠይቃል። የኛን ፈቃደኝነት ይጠይቃል። ይሄ በጣም ግልጽ የተቀመጠ ሐሳብ ነው። እንዳልከው እንዳ ደግሞ በብዛት አሁን አትሌቶችን አይተን ከሆነ ማኔጀር ይቀጥራሉ። ያ ማኔጀር በሚላቸው ሚኒሙ በሚላቸው አሰራር ነው የሚከተሉት እንጂ አይ እኔ ይሄን አልፈልግም ብለው ከዛ መውጣት አይችሉም። መውጣት ይችሉ ይሆናል፣ ግን ያስተውበትን ቦታ መድረስ አይችሉም የሚል ሐሳብ አለ። ወደ እህቴትና ነው እንግዲህ የሚቀጥለው። አሁንም በስራት የተገራ ፈቃድ ምን አይነት ተጽዕኖ አለው የሚለው ጋር ምን መጣው። እህቴትና ጋር ስመጣ በጣም አስፈላጊ የሆኑ ውሳኔዎችን ስንወስድ ምርጫዎቻችን በስሜት በግል በፍላጎት ላይ ወይም በእግዚአብሔር ቃል መሰረት እያደረገ እንደሆነ በምንድን ነው ማወቅ የምንችለው? መቃኑም ቀድም ፈቃዳችንን ነው አይደል ይያልን የነበረው። ስለዚህ እንዴት ነው ልናውቅ ምን ይችላል? ምንድነው ከመጽሐፍ ቅዱስ እነዚህን ሐሳቦች የሚገልጹ ጥቅሶችን ልትነግሪ የምትችይው ሐሳብ?
እንግዲህ አሁን ያየን ያለ ነው እግዚአብሔር የነጻ ምርጫ ሰጥቶናል። ያንን ነጻ ምርጫ ስንጠቀም ነው እግዚአብሔር የገባቸውን ተስፋዎች ተጠቅመን በህይወታችን ላይ እንግዲህ ተስፋውን ብዙ በረከቱን መቀበል የምንችለው ካለንበትም ከወደቅንበት ነገር መነሳት የምንችለው ተስፋዎቹን ስንይዝ ነው። ለዛ ግን ምርጫ ያስፈልገናል ነው። እና ለዛ ምርጫ እግዚአብሔር የሰጠን ነጻ ምርጫ ብዙ ጊዜ እንግዲህ ያለንበት ጊዜ በተለይ በዚህ ዘመን ያለን ብዙ ሰው የሚያታልሉ ብዙ ነገሮች አሉ፣ ስሜቶቻችንን የሚስቡ ማለት ነው። እና አብዛኛው ጊዜ ከስሜታችን ተነስተን ነው ብዙ ውሳኔዎችን የምናደርገው፣ ምክንያቱም የለመድነው እንደዛ ስለሆነ ምናቸው ሙዚቃ የተሳሉ ስዕሎች ሊኖራሉ ወይ ደግሞ ፊልሞች ሊሆኑ ይችላሉ ወይም ደግሞ ሙዚቃዎች የምንሰማቸው አብዛኛው ጊዜ ስሜቶቻችን ላይ ፎከስ ያደረጉ እነዛ ላይ ትኩረት ያደረጉ ናቸው አብዛኛው ጊዜ። እና በስሜት ነው ብዙ ነገሮችን በቃ ጥሩ ሲሰማን ጥሩ ውሳኔ እንደወሰንን የሚሰማን ያን ጊዜ ነው። ነገር ግን ስሜታችን ትክክለኛ ወይም ደግሞ በቃ መተማመናችን ልናደርግበት የማይገባ መሆኑን መጽሐፍ ቅዱስ ላይ ብዙ ምሳሌዎችን ማግኘት እንችላለን። በመጀመሪያ ደረጃ ስሜት ሲናገር ወይም ፊሊንጋችን ወይም በውስጣችን የሚሰማን ነገር ልንተማመንበት እንደማይገባ መጽሐፍ ቅዱስ ምን ብሎ ይነግረናል? በኤርሚያስ ምዕራፍ 17 ቁጥር 9 ላይ ምን ይላል? የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ብሎ ይናገራልና በራሳችን ልባችን በሚነግረን ብንታመን ልባችን ክፉ ነው ውድቀትም ነው የሚያመጣብን እንዴ ያመጣባቸው ሰዎች በመጽሐፍ ቅዱስ ውስጥ ተገልጸው እናገኛቸዋለን አንደኛው ሄደን ማየት እንቻለን በዘፍጥረት ምዕራፍ 3 ቁጥር 6 ላይ ሔዋን ናት ምን አየች ይችላል እግዚአብሔር አዟል በግልጽ አይደለ ይሄንን ፍሬ እንዳትበሉ ብሎ አዟቸው በነበረ ጊዜ ግን አየች አማራት ስለዚህ ስሜቷ የሚነግራት ምንድነው ይሄ ሳፍ ያምራል እንደው ለጥበብም ደሞ በቃ ጥሩ እንደሆነ መልካም ነው የሚለውን ከተናገራት ከባቡ ቃል ጋራ አገናኝታ ስሜቷን ያዳመጠችው እግዚአብሔር ቃል ግን በግልጽ ምን እንደብሎ ተናግሮ ነበር እንዳትበሉ በበላችሁ ቀን ሞትን ትሞታላችሁ ብሎ ነበር የነገራቸውና ስሜቷን ተከትላ በወሰነችው ውሳኔ ምንን አመጣች ጥፋትን አመጣች ማለት ነው የሰው ልጅ በሙሉ ፍጥረት በሙሉ የሚቃተትበትን ይሄን አይነት ያጥያቱ ድቀት ወደ ዓለም እንዲገባ ምክንያት ሆነ ማለት ነው ያ ስሜትን ማዳመጥ ቀጥሎ በሁለተኛ ምሳሌ በሁለተኛ ሳሙኤል ምዕራፍ 11 ከ2 እስከ 4 ባለው ላይ ደሞ ሄደን ስናይ ዳዊትን እንመለከታለን ዳዊት ምን በቤቱ በቤተ ሰገነት ላይ ሆኖ ይያለ በርሳቤ ስትታጠብ ይመለከታልና በስሜቱ እንግዲህ ተሳበ ማለት ነው ያ ስሜቱ የነገረውን ውሳኔ በመወሰኑ ያችን ሴት አስመጥቶ ከሷ ጋር በማደሩ በጣም ብዙ ክፋትን ኦሪዮ እንዲገደል ሆነ እሱም በመንግስቱ ላይ ኃጢአት በቃ በኃጢአት እንግዲህ የተበረዘ እንዲሆን መንግስቱ ለዛ ዳረገ ማለት ነውና ከዛ እሱ ብቻ አይደለም በአዲስ ኪዳንም ደግሞ ጴጥሮስን እንመለከታለን በገላትያ ምዕራፍ 2 ላይ 11 እና 12 ላይ ስናይ ጳውሎስ በግልጽ እንደገሰጸው ይናገራል ምክንያቱም ምንድነው እንግዲህ ከአይሁድ ወገን የነበሩ ከኢየሩሳሌም ሲመጡ ከነሱ ጋራ ከዛ ከአዛብ ጋራ በፊት ሲበላ የነበረ ሰው እነሱን ግን ሳይፈርቶ ከእጁን ይሰበስብ ነበር አብሯቸው ይበላ የነበረውን ማለት ነውና ያ ምንድነው ፍርሃቱን ነው ያዳመጠው ማለት ነው እንደዚህ ይሉኛል የሚለውን ስሜቱን ስላዳመጠ ነገር ግን ትክክለኛ እኛ መወሰን ያለብን በራሳችን ስሜታችን በሚነግረን ሳይሆን የእግዚአብሔር ቃል በሚነግረን መሆን እንዳለበት መጽሐፍ ቅዱስ በግልጽ ይነግረናልና ለዚህም ጥሩ ጴጥሮስ ራሱ እንግዲህ በኋላ ከተማረው ትምህርት የመከረን ነገር ምንድነው በአንደኛ ጴጥሮስ ምዕራፍ 1 13 ላይ ምን ብሎ ራሱ ጴጥሮስ ይመክረናል ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል ስሜታችን ሚነግረንን ይሄኛ ልባችን የሚመክረንን አሁን ደካማ የሆነው ክፉ የሆነው ልባችን ሚነግረንን ሳይሆን ወደፊት የምናገኘውን የእግዚአብሔርን ጸጋ ተማምነን ውሳኔዎቻችንን መወሰን ይኖርብናል ማለት ነውና ይሄንን ነው መረዳትን
እግዚአብሔር ይባርክሽ ወንድሜ እህቴትና እግዚአብሔርን እንግዲህ የተከተል ነው ካለን በሰዓት የተገራ ፈቃድ ምን ተጽኖ እንዳለው ነው ያነሳ ነው የፈቃዳችን እንደውም ተላላክ ጠላቶች ዋንኛዎቹ ውስጥ የራሳችን ፍላጎቶች ናቸው ይላል እና ጴጥሮስም ይሄ ገቦ ይመስላል ጴጥሮስ አይምሮአችን ለምንቆጣጠረው ሰውነታችን መሪ መሆኑን ስላስተዋልም ነው ይሄን ያለው አይምሮአችንን የመቆጣጠር ጉዳይን ችላ ካለን ወደ አይምሮአችን በሚነፍሰው ማንኛውም ስሜት እንነዳለን አሁን ስሜታችንን ነው ወይስ አይምሮ ዕቀታችን ማስተዋላችንን ነው የምንጠቀመው የሚለው እንግዲህ ትልቅ ጥያቄ ነው ውድ አድማጮቻችን ምንድነው ለኛ ውሳኔ መሰረት የሆነው በቃሉ ነው ወይስ በስሜቶቻችን ነው የተነዳን ያለነው የሚለውን ሐሳብ በደንብ አንስተናል እንግዲህ ይሄንን ምርጫ ታዲያ አቀድም ብለናል ስሜታችን የሚፈልገው ነው ወይስ ቃሉ ላይ ተመሰረተው የሚለውን ሐሳብ እንዳለ ሆኖ የሚቀጥለው ሐሳብ ጋር ስንሄድ ወደ ወንድም የሙላት ማቴዎስ 5:29 ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ ቀኝ አይንህ ካሳተህ አውጥተጣለው ሙሉ ሰውነትህ በገሃነም እሳት ከመጣል ይልቅ ከአካላትህ አንድ ቢጠፋ ለአንተ ይሻልሃልና እንዴ ምን ማለት ነው የእውነት ስሜቶቻችን ደግሞ በአካሎቻችን ነው የሚገለጹት እንዴ መቁረጥ የሚለውን መጣል ማቃጠል የሚለውን ሐሳብና እንዴ ምን ያህል እንዴ ማለት የፈለገው ምንድነው ሙላት እዚህ ጋር
መልካም ይሄን ጥያቄ ለመመለስ አውዱም መልከት መልካም ነው አውዱ ምን ይላል መሰላችሁ ከላይ እንነሳና 29 ቁጥር ነው ወንድም የሙሉ ነው ያነበበው 27 ጀመረን እናንብብ ክርስቶስ ኢየሱስ ስለምናስ ነው እየተናገረ ያለው እንደምን ይሄን ጥቅስ ከማንበብ በፊት አይሁዶች የሚያስቡት ብዙ እንደውም ብዙዎቻችን ደግሞ ትኩረት የምናደርገው የሰውን ድርጊት ተከትለን ነው እንጂ ምንፈርደው የልቡን ሐሳብ የውስጡን ሐሳብ ያምሮን ሐሳብ ከውስጡ የፈለቀውን ሐሳብ ማናችንም ምን ማድረግ አንችልም ማየት አንችልም በእግዚአብሔር መንፈስ ቅዱስ ኃይል እሱ ገልጦልን ካልሆነ በስተቀር አይደል ክርስቶስ ወደ ውስጥ ነው የተመለከተው እስኪ ማቴዎስ 5:27 ጀምር 27 አታመንዝር እንደተባለ ሰምታችኋል ይሄ በነሱ ዘንድ ነውር አይደል? በቃ ከተገኘ ሰው ፊዚካሊ ሊወገር የሚችልበት ጉዳይ ነው ይሄ። ለምን? በድርጊት የተገኘ ስለሆነ። ክርስቶስ ግን እንዲያለ 28ኛው ቁጥር እኔ ግን እላችኋለሁ ሴትን በመኞት አይን የተመለከተ ሁሉ በልቡ ከርሷ ጋር አመንዝሯል። በመኞት አይን
ለስት ይለዋል እንግዲህ
እምናጠፋው አይን ወይም እምናስወግደው አይን የልባችንን አይን ነው፣ ምኞታችንን ነው፣ ስሩን ነው። ፊዚካሊ አሁን የሚያሳስተው ነው የወንድ የመራቢያ ቢሆን እሱም መቁረጥ አይደለም ዋናው። ዋናው ነገር ግን የልብን ግርዘት ምን ማድረግ ነው? ማስወገድ ነው። እንዶም ክርስቶስ ኢየሱስ ይላል ቀኝ ከዛ በኋላ ቀኝ አይነህን ብሎ ይቀጥላል። ቀድም ያነበብነውን ጥቅስ አይደል? ስለዚህ የአይናችን ለምሳሌ ሰዎች ሁሉ ይሳሳታሉ። እንዴ አንድ ሴት አሁን ዝም ብላ እንደው መልካም አለባበስ አለበሰችም ተብላ የምትታሰብ ሴት በሁላችንም ፊት ብትልፍ የሁላችንም አይን ያያታል። ግን የሚሳሳተው የትኛው ነው? የውስጥ መሻት ያለው ሰው። ስለዚህ ክርስቶስ ኢየሱስ እዚህ ጋር ትኩረት ማድረግ የፈለገው በዚህ ምኞት ምክንያት አይደል? የመቼም ምኞት ነው ኃጢያትን ምን የሚያደርገው የሚወልደው አይደል? ስሩ ካልደረቀ ባንደበታችን የምንናገረው ቃል ምን ሊያደርግ አይችልም፣ ሊቀየር አይችልም። ስለዚህ አይናችን ማለት የውስጥ እይታችን፣ እጃችን ማለት ስሜታችንን ተከትሎ የሚዳሰሰው ማንነት፣ የአእምሮ ውሳኔያችንን ተከትሎ እግራችን ይራመዳል አይደል? ስለዚህ ክርስቶስ ኢየሱስ እየነገረን ያለው ነገር የስሜታችንን የልባችንን ከውስጥ ምን ማድረግ አለብን? ማጽዳት አለብን። ምክንያቱም ይሄን ተከትሎ ምን ይመጣል? ኃጢያት ይመጣል አይደል? ኃጢያትን ተከትሎ ደግሞ ምን ይመጣል? ሞት ይመጣል። ስለዚህ ሙሉ ሰውነትህን ይዘህ የሚገባው ሞት፣ ዘላለማዊ ሞት ምን ታረጋለህ? ትሞታለህ። ስለዚህ ይህ ከመሆን ምርጫህን አስተካክል። ምክንያቱም እኔ እግዚአብሔር በራሱ ቅድም እንዳወራ ነው አያስገድድም። ስለማያስገድድ ምርጫህን የማስተካከሉ ፋንታ የማን ነው? ያንተ ፋንታ ነው። ስለዚህ የምንመለከትበትን የልባችንን እይታ የምናስተካክልበትን የእግዚአብሔርን ቃል በልባችን ካላተምን በስተቀር ደግሞ የእግዚአብሔር ቃል ምን ይለናል? ሁለት አፍ ካለው ሰይፍ ይልቅ ምንድን ነው? ስል ነው አይደል? ስለዚህ ምንን መቁረጥ ይችላል? የውስጥ ሐሳብን፣ የልብን ክፋትን ምን ማድረግ የሚችለው? መግረዝ፣ ማስወገድ የሚችል ስለት ያለው ቃል አለ። ስለዚህ አይንን ማውጣት አይደለም ፊዚካሊ፣ ወይም ደግሞ ምን ሰማበትን ጆሮ መቁረጥ አይደለም። ይሄ ምንም በህይወታችን ለውጥ አያመጣም። የእግዚአብሔር ቃል ግን በህይወታችንና በልባችን፣ በውስጣችን፣ በአእምሯችን፣ በውሳኔያችን ሁሉ የመጀመሪያውን ስፍራ እንዲወስድ እንጠቀምበት ማለት ነው።
አሜን። እግዚአብሔር ይባርክ። እውነት ነው ክርስቶስ አካላችንን እንድንጎዳ እየነገረን ሳይሆን ይሄንን ሐሳብ ሲያነሳ እርሱ እየነገረን ያለው ምንም ያህል ዋጋ የሚያስከፍል ቢሆንም እንኳ አይምሯችንን እና ራሳችንን መቆጣጠር እንዳለብን ነው። በቃ እሱ ለሱ ጽንጸልይ ይሄ ፈተና ከዚህ ፈተና እንድንወጣ እርዳን ብለን ጽንጸልይ እሱ ሳይሆን የሚያስወጣን እሱ እንድንወጣ ነው ኃይል የሚሰጠን። ስለዚህ መምረጥ የኛ ሐሳብ ነው። ታዲያ ከዚሁ ስንቀጥል ወደ ተተትና ስመጣ ታዲያ ይሄ ውሳኔያችን ላይ ደግሞ ጽናቱ አሁን እንግዲህ ምርጫው እኛ ነው ብለናል አይደለ? እዛው ውሳኔያችን ላይ መጽናት እንዳለብን እናያለን። ምንም አንዳንድ ጊዜ እኮ ፈተናዎቻችን ከእግዚአብሔር ምን ያህል እንደራቅን ማመላከቻም ሊሆኑ ይችላሉ አይደል? እዛው ውስጥ ያንን ፈተና ለመውጣት አይናችንን፣ እጃችንን መቁረጥ ማውጣት የሚለውን ሐሳብ እንግዲህ አሁን አይተናል። ያ አሁን እንዳልከው ፊዚካሊ የሆነውን አካል ሳይሆን ሐሳቡን ከኛ መውሰድ እንደሆነ፣ ፈቃዳችን መቆጣጠር እንደሆነ አይተናል። ታዲያ እዚህ ሐሳብ ላይ መጽናት እንዳለብን ስናይ መከራም ውስጥ ሆኖ ይሄን ማድረግ እንዳለብን ለማሳየት ዘፍጥረት 32 ላይ በትልቅ ተስፋ መቁረጥ ውስጥ ያለውን ያዕቆብን እናነሳው። ከያዕቆብ ምን እንማራለን?
እንግዲህ እንደ ክርስቲያን ያው ብዙዎቻችን እውነት እናቃለን እና ምናቀውን እውነት በሰላሙ ጊዜ መታዘዝ ቀላል ነገር ነው። ነገር ግን ችግሮች በሚመጡበት ጊዜ በወጣችን ያልጠበቅናቸው መከራዎች በወጣችን በሚያልፉበት ጊዜ በዛ እውነት ጸንቶ መቆም በጣም ከባድ ነገር ነው። ምክንያቱም እንፈራለን ምን እንደሚመጣብን አናቅምና በቃ እምነታችን ልንለቅሉ ምንልበት ጊዜ በጣም ብዙ ጊዜዎች ናቸው። እና ለዚህ ግን ትልቁ ለክርስቲያን በተለይ መፍትሄ ሆኖ የቀረበው በዚህ በመናጠናው ጥናት ላይ እየተነሳ ያለው ትልቁ ሐሳብ ምንድነው? ለክርስቲያን ትልቁ መፍትሄ በማንኛውም ሁኔታ ውስጥ መጽናት ነው። እንዲቆም የሚያደርገው እስከ መጨረሻ እንዲጸና ማድረግ የሚችለው ጽናትን ሲጠማጠም ነው ነው ትልቁ ሐሳብና ለዚህ ለመጽናት ደግሞ ትልቅ ምሳሌያችን ማን ነው? ያዕቆብ አንዱ ምሳሌያችን ሆኖ ነው በዚህ የምንመለከተውና እንግዲህ ያዕቆብ እንደምናቀው ታሪኩን በመጽሐፍ ቅዱስ ከዘፍጥረት ላይ ሄደን ማየት እንችላለን። በተለይ በዚህ ቦታ ላይ በዘፍጥረት 32 ላይ ከዛ በፊት የነበረው ታሪክ እንደምናቀው ኤሳው ወንድሙ ያዕቆብ የመጀመሪያ ልጅ ነው ማለት ኤሳው የመጀመሪያ ልጅ ነው። ያዕቆብ ቡክርናውን ቀምቶ በረከቱንም ቀምቶ ኮብልሎ ሄዶ ነበርና ከዛን ጊዜ ጀምሮ ወንድሙ ይጣባበቀዋል ይገለው ስለሚፈልግ ከሱ ሸሽቶ ሁልጊዜ ይኖር ነበር። ነገር ግን ተና በመንገድ ላይ ከሱ ሸሽቶ በሚሄድበት ጊዜ እግዚአብሔር በመንገድ ተገናኝቶት እንግዲህ መሰላልና ሳይቶት በዛ በመሰላል እግዚአብሔር ከሱ ጋር እንደሆነ ምልክት ሰጥቶት ነበር እና ብዙ ተስፋዎችንም ሰጥቶት ነበር። ያ ተስፋ ያለ ግን ተመልሶ ወደ ተስፋይቱ ምድር በሚመለስበት ጊዜ ኤሳውን አስተዋወሰ በመንገድ ላይ የሚመጣ እንደሆነ አዳመጠ። ስለዚህ በጣም በፍራት ውስጥ ሆነ። ከዛ ይጸልይ ነበር። ቤተሰቦቹን ሁሉ ካሻገረ በኋላ እሱ ከዮርዳኖስ ማዶ ሆኖ ይጸልይ ነበርና ምን እንደሆነ በመናይበት ጊዜ ሄደን ቁጥሮቹን ጥቂት ቁጥሮቹን ብናነበ ዘፍጥረት 32 ከቁጥር 24 ጀምሮ ምን ይላል? ያዕቆብ ግን ለብቻው ቀረ ይላል። ቤተሰቡን ካሻገረ በኋላ ነው። አንድ ሰው እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዘ። እንዲህም አለ፣ ሊነጋ ቀላልቷልና ልቀቀኝ፣ እርሱም ካልባረከኝ አለቅህም አለው ይላል። በዚህ ክፍል የምንመለከተው እንግዲህ ያዕቆብ አንድ ሰው ይታገለው ነበር ይላልና ያ ሰው ሌላ ማንም ሳይሆን ክርስቶስ ራሱ ነበር። እና ከሱ ጋር ሲታገል ቆየ። ምክንያቱም ጣላት የመጣበት መስሎታል። እሱ የሚያውቀው ነገር አልነበረም እና ይታገል ነበር። ነገር ግን ሲታገሉ በትግሉ ላይ ያ ይታገለው የነበረው የያዕቆብን እንግዲህ ጭኑን እንደነካው ከዛ የተነሳ በጣም ኃይለኛ ህመም ውስጥ ሆነ ማለት ነው። ያዕቆብ መታገል የማይችልበት ደረጃ ላይ እስኪደርስ በጣም ከባድ ህመም ውስጥ እንደነበረ፣ ነገር ግን በህመሙ ምክንያት ትግሉን አልለቀቀም ማለት መታገል አልቻለም ቀጥሎ። ነገር ግን ሌላ ስልትን ቀይሮ ያንን ሰው ይታገለው የነበረውን ሰው ያዘው ይላል። ከዛ ምን እስኪለው ድረስ ልቀቀኝ፣ ሊነጋ ቀላልቷልና ልቀቀኝ እስኪለው ድረስ አልለቅም ብሎ አጥብቆ ይዞ ነበረና ስልቱን ቀይሮ መታገሉን ትቶ ይዞ ነበረ። ምን ብሎ ነበር የሚታገል የነበረው? ካልባረከኝ አለቅህም ብሎ ተናገረው ይላልና ይሄ ያዕቆብ በጣም በህመም ውስጥ ሆኖ እንኳን አለቀቀም ያንን ይታገለው የነበረው እስኪባረከው ድረስ ማረጋጋጫ እስኪያገኝ ድረስ እግዚአብሔር እንደተቀበለው እርግጠኛ እስኪሆን ድረስ በዛ በህመም ውስጥም ቢሆን እግዚአብሔርን ሳይለቅ ተጠማጥሞ ነበርና ያ ለኛም ለዛሬ ምሳሌያችን ሆኖ ተቀምጦልናል። በብዙ ፈተናዎች ውስጥ በብዙ ውድቀቶች ውስጥ ራሳችን ልናገኝ እንችላለን። ነገር ግን ልክ እንደ ያዕቆብ ተተን በቃ ከያዕቆብ ምን ማረው በቃ ተስፋ መቁረጥ በውስጣችን የሚነግረን ስሜታችን እንድንተው በቃ ከእግዚአብሔር ጋር ያለን ግንኙነት በቃ ከዚህ በኋላ ምንም ተስፋ የሌለው ነው ብለን እንድንተው ሳይሆን እንደ ያዕቆብ እስከመጨረሻው ይዘን እግዚአብሔርን ባርከኝ ካልባረከኝ አለቅህም ብለን እንድንጠማጠም አጥብቀን እንድንይዝ ያዕቆብ ህይወት ያስተምራል ማለት ነውና ምናልባት በኋላ ያዕቆብ ያ የተመታው ህመም አለቀቀም ከሱ የሚያነክስ እስኪሆን ድረስ ማለት ነው። እና ከወንድሙ ጋር ሲገናኝ የሚያነክስ ሰው ነበር። ሲያዩ እንግዲህ የደካማ ሰው ምልክት ነው አይደለም ማንከስ። ነገር ግን ለሌላ ሰው የማንከሳችን ወይም መጎዳታችን የድክመት ምልክት ቢሆንም እንኳን ለእኛ ግን የምን ምልክት ነው? ለያዕቆብም የድል ምልክት፣ የአሸናፊነት፣ የጥንካሬ ምልክት ነበር። እና አንዳንዴ እንደዛ አይነት ህይወት ውስጥ እናልፋለና ነገር ግን ከያዕቆብ የምንማረው እስከ መጨረሻው እስኪባርከን ድረስ እግዚአብሔርን በወደቅንበትም ቦታ ሆነን አጥብቀን ልንይዝ እንደሚገባ ነው ማለት ነው።
አሜን። እግዚአብሔር ይባርክሽ እህትትና እውነት ነው ያዕቆብ በረከት የመጣው በመከራው ውስጥ በጽናት በመቆሙ ነው የሚል ሐሳብ አለ እንደው ወዲህ